ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንደ አስፈላጊነቱና እንደ አየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና አገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚህም መሠረት በዛሬው ዕለት ማለትም በሰኔ 6 2010 ዓ.ም ያደረጉት የትምህርተ ክርስቶስ አስተምሮ የእግዚአብሔር ሕግጋት ወይም ትእዛዛት ላይ መሠረቱን ያደረገ የትምህርተ ክርስቶስ አስተምሮ መሆኑን ለመረዳት ችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Oggi è la festa di Sant'Antonio di Padova. Chi di voi si chiama Antonio? Un applauso a tutti gli Antoni. Iniziamo oggi un nuovo itinerario di catechesi.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ የፓዶቫው የቅዱስ አንጦኒዮስ ዓመታዊ ክብረ በዓል በመከበር ላይ ይገኛል። ከናንተ መካከል አንጦኒዮስ ተብሎ የሚጠራ ሰው አለ ወይ? እስቲ አንጦኒዮስ ለሚባሉ ሰዎች ሁሉ አንድ ጊዜ እናጨብጭብላቸው። በዛሬው ዕለት ትእዛዝን በተመለከተ አዲስ ጭብጥ ዙሪያ ላይ ያጠነጠነ የትምህርተ ክርስቶስ አስተምሮ ማድረግ እንጀምራለን። የእግዚአብሔር ሕግጋት የእግዚአብሔር ትእዛዝ። ይህንን በሚገባ ለማብራራት አሁን ሲነበብ በሰማነው ቅዱስ ወንጌል ውስጥ የተጠቀሰውን ኢየሱስ ከአንድ ሰው ጋር መገናኘቱን የሚገልጸውን ቅዱስ ወንጌል ማስታወስ ያስፈልጋል። ይህም አንድ ወጣት የሆነ ሰው የዘላለም ሕይወት ለመውረስ ምን ማድረግ ይኖርብኛል በማለት በኢየሱስ ክርስቶስ እግር ስር ተንበርክኮ መጠየቁን የሚገልጽ የቅዱስ ወንጌል ክፍል ነው። የማርቆስ ወንጌል ምዕራፍ 10 ከቁጥር 17 እስከ 21 ላይ እንደተጠቀሰው። እናም በዚያ ጥያቄ ውስጥ የእያንዳንዳችንን ህልውና ማለትም የኛን ጨምሮ ማለት ነው የዘላለም ሕይወትና ሙሉ የሆነ ሕይወት ለማግኘት ያለንን ምኞት እናገኛለን። ታዲያ ወደዚያ እንዴት ነው ለመድረስ የምንችለው? የተኛው መንገድ ነው መከተል የሚኖርብን? እውነተኛ የሆነ ኑሮ ለመኖር ጥሩ የሆነ ኑሮ ለመኖር ብዙ ወጣቶች ለመኖር ይሞክራሉ። ከዚያም በኋላ ጊዜያዊ የሆኑ ነገሮችንና ተግባሮችን በመከተል ይጠፋሉ። አንዳንዶች ይህንን ሁኔታ ማጥፋት ይፈልጋሉ። የመኖር ተስፋ ስለሌለ በሕይወት መኖር አደገኛ ስለሆነ ይህንን ለማጥፋት ይፈልጋሉ። በተለይም ለወጣቶች እንዲህ ማለት እፈልጋለሁ። የእኛ ከፍተኛ ጠላት ተጨባጭ የሆኑ ችግሮቻችን፣ ከባድና ድራማዊ በሆነ መልኩ የሚያጋጥሙን ችግሮቻችን አይደሉም። በሕይወታችን ውስጥ የከፋው ጠላታችንና ሕይወታችንን ከፍተኛ አደጋ ላይ የሚከታት ነገር ትሕትናና የዋህነት የሌለበት ሕይወት፣ ነገር ግን በእኩይ ተግባራት የተሞላና በግብታዊነት ስሜት መኖር፣ ይህ ነው የእኛ ትልቁ ጠላት። ዛሬ መልካም የማይባል አንድ ወጣት የወደፊት ወጣት አይደለም ወይ? እዚያው ባለበት ይቆያል፣ አያድግም፣ ስኬታማም አይሆንም። መኩራት ወይም በአፍረት መሞላት። የዚህ ዐይነት ወጣቶች ብዙ ዐይነት ፍርሃቶች አሉባቸው። በፍጹም እኔ እንዲህ ዐይነት ሰው አይደለሁኝም። የዚህ ዐይነት ወጣት በፍጹም ወደፊት መራመድ አይችልም። ትሕትናና ኃይል የሌላቸው አይና ፋርና ብዙ ችሎታ የሌላቸው ወጣት ወደፊት መራመድ አይችሉም። ወጣት የነበረው ብዙ ፒየር ጆርጆ የሚባል አንድ ሰው እንዲህ ይል ነበር፣ መኖር እንጂ ማኗኗር አይኖርብንም ይል ነበር። ኃይል የሌለው ሰው አኗኗሪ ሆኖ ይቀራል። ሕይወታችን በምትሰጠን ኃይል ታግዘን መኖር ይኖርብናል። ሰማያዊ የሆነ አባታችን በአሁኑ ዘመን ለሚኖሩ ወጣቶች ጤናማ የሆነ እረፍት ያገኙ ዘንድ ጸጋውን እንዲሰጣቸው መጠየቅ ያስፈልጋል። ነገር ግን በቤት ውስጥ በየቤታችን በየቤተሰቦቻችን ውስጥ ሳይቀር አንድ ወጣት ቀኑን ሙሉ ተቀምጦ በሚውልበት ወቅት ምናልባትም አባቱና እናቱ ይህ ወጣት ታሟል ወይም የሆነ ነገር ገጥሞታል ብለው በማሰብ ወደ ሕክምና መስጫ ተቋም ይወስዱታል። የወጣቶች ሕይወት ሊሆን የሚገባው ግን ወደፊት መጓዝ፣ የተረጋጋ መሆን፣ ጤናማ የሆነ እረፍት የሚያደርግ ውበት በማይሰጥ ሕይወት ውስጥ ገብቶ አለመደሰት፣ ቀለማት የሌሉበት ሕይወት ውስጥ መኖር የለበትም። ወጣቶች እውነተኛ የሆነ ሕይወት ካልተራቡ፣ እስቲ ልጠይቃችሁ፣ ሰብአዊነት የት ጠፋ? ሰብአዊነት ጸጥ ያሉና ግድ የለሽ የሆኑ ወጣቶችን ይዞ የት መድረስ ይችላል? አሁን ሲነበብልን በነበረው ቅዱስ ወንጌል ውስጥ የተጠቀሰው ወጣት በእያንዳንዳችን ሕይወት ውስጥ ይታያል። ሕይወታችን እንዴት ነው የምንኖረው? የተትረፈረፈ ሕይወት፣ በደስታ የተሞላ ሕይወት ነው ወይ እየኖርን የምንገኘው? ኢየሱስም እንዲህ ሲል መለሰ፣ ሁሉንም ትእዛዛትን በደንብ ጠንቅቀ ታውቃቸዋለ በማለት አስርቱን ትእዛዛት አመላከተ። እሱ ወደ አንድ የተወሰነ ቦታ ሊራመድ የሚፈልግበት የትምህርት አሰጣጥ ዘዴ ነበር ኢየሱስ የተከተለው። በእርግጥ ይህ ወጣት የነበረው ሰው ከጥያቄው ለመረዳት እንደሚቻለው ይህ ሰው ምልአት ያለው ሕይወት እየኖረ እንዳልሆነ ያሳያል። ከዚህ የተሻለ ምልአት ያለው ሕይወት እየፈለገ እንደሚገኝ ያሳውቃል። ታዲያ ሊረዳው የሚገባው ጉዳይ ምንድን ነው? መምህር ሆይ፣ እነዚህን ሁሉ ነገሮች እኮ ከልጅነቴ ጀምሮ በደንብ ጠብቄያቸዋለሁ በማለት መለሰ። ከወጣትነት ወደ ጎልማሳነት እንዴት መሻገር ይቻላል? የእኛን ውስንነት መቀበል ስንጀምር ይህንን መተግበር እንችላለን። የጎደለንን ነገር በንጽጽር በማየት መገንዘብ ስንችል ወደ አዋቂነት እንሻገራለን። ይህ ሰው ማድረግ የሚችለውን ነገር ሁሉ ለማወቅ ፈለገ። ያደረገው ነገር ሁሉ ከጣራ ወይም ከጣሪያ ያልበለጠ መሆኑን ለመገንዘብ የተገደደበት ሁኔታ ተፈጠረ። ከመጠን በላይ አልሄደም ነበር። ወንዶችንና ሴቶችን ማየት እንዴት ደስ ይላል! የእኛ ሕልውና ምን ያህል ውድ እንደሆነ ያሳየናል። በታሪክ ውስጥ የሰው ልጅ ሊቀበለው ያልቻለ አንድ እውነት አለ። ይህም የሰው ልጆች ገደብ እንዳላቸው ማወቅ አለመፈለጉ ነው። በዛሬ ወንጌል ውስጥ ኢየሱስ ሕግንና የነቢያትን ቃል ለመሻር የመጣው አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣውም፣ የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ በማለት የተናገረው ቃል እኛን ሊረዳን የሚችል ቃል ነው። ጌታ ኢየሱስ ለመፈጸም መጥቷል። ለዚህም ነው የመጣው። ያ ሰው በተናጥል መድረክ ላይ መውጣት ነበረበት። ይህም ማለት ራሱን፣ የራሱን ሥራ፣ የራሱን ንብረትና ሕይወቱን በሙሉ ጌታን ለመከተል ማንኛውንም ነገር መተው ማለት ነው። በጣም ጥልቅና አስገራሚ በሆነ በኢየሱስ የመጨረሻ ጥሪ ውስጥ ደህንነት የሚያመለክት ሳይሆን ነገር ግን እውነተኛ የሆነ ሀብትን የሚያመለክት ጥሪ መመልከት ደስ ይላል። ኢየሱስም ተመለከተውና ወደደው። እንግዲያው አንድ ነገር ይጎልሃል። ሂድና ያለውን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ የተከማቸ ሀብት ታገኛለህ። ከዚያም በኋላ ና ተከተለኝም አለው። ከእውነተኛውና ከቅጁ መካከል ለይቶ መምረጥ የሚችል አንድ ሰው ቅጁን ይመርጣል ወይ? ይህ ነው እንግዲህ የኛ ተግዳሮት። እውነተኛውንና ከቅጁ ለይቶ ማወቅ። ኢየሱስን ሊተካ የሚችል ምንም ነገር የለም። እርሱ ተተኪ የሌለው እውነተኛ ሕይወት፣ እውነተኛ ፍቅር፣ እውነተኛ ሀብት ይሰጣል። እኛ እውነተኛ የሆነውን ሀብት ስንመርጥ ያላዩ ወጣቶች ታዲያ እንዴት ነው እኛን ሊከተሉ የሚችሉት? ለግማሽ መለኪያዎች ሱሰኛ መሆናችንን የተመለከቱ ወጣቶች እኛን እንዴት ሊከተሉ ይችላሉ? መጠናቸውን የማያውቁ ክርስቲያኖች ማግኘት ከባድ የሆነ ነገር ነው። ድንቅ የሚለውን ቃል እንድጠቀም ፍቀዱልኝ። እስከ ተወሰነ ደረጃ የሚያድጉ ነገር ግን ከዚያም በኋላ ማደግ የሚያቆሙ ክርስቲያኖች አሉ። የተከፋፈለና የተዘጋ ልብ ያላቸው ክርስቲያኖች አሉ። የዚህ አይነቱን ገጠመኝ በጣም መጥፎ የሆነ ገጠመኝ ነው። ከዚህ ውስጥ ወጥቼ ወደ ሌላ ሕይወት እንድጓዝ የሚረዳኝ መልካም አብነት የሚያሳየን ሰው ያስፈልገኛል። ትንሽ እንዳድግ የሚረዳኝ ሰው ያስፈልጋል። የጎደለውን መንገድ ኢየሱስ ይሞላዋል። ሕግንና ነቢያትን ቃል ለመሻር የመጣው አይደለሁኝም፣ ለመፈጸም እንጂ ለመሻር አልመጣውም ብሏልና የጠፉትን ለመመለስ ከእውነት መጀመር አለብን። ተራ የሆነውን ነገር በማስወገድ ለላቀ ነገሮች ልንከፍት ይገባል። በዚህ የትምህርተ ክርስቶስ ክፍል ውስጥ የኢየሱስን እጅ ይዘው ከትንሽነት ወደ ሕይወት ወደ ሰማይ ካለው ውድ ሀብት ለመጓዝ ኢየሱስ ያስተማረንንና ሙሴ የሰጠንን ትእዛዝ ይዘን መጓዝ ይኖርብናል። እነዚህን ጥንታዊና በጥበብ የተሞሉ ሕግጋትን በማሰብ ሰማያዊ አባታችን በኢየሱስ ክርስቶስ አማካይነት የከፈተልንን አዲስ ሰማይ በመመልከት ወደ እውነተኛ ሕይወት እንድንራመድ ልንጠይቀው ይገባል። የእርሱ ሕይወት የእግዚአብሔር ልጆች ሕይወት ነውና። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።